የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮቻችን። የዛሬ አርብ ሐምሌ 22/2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል።
የወጣት አፍሪካውያን መሪዎች ተነሳሽነት መርሃ ግብር ያሊ የዘንድሮ ተሳታፊዎች ላይ ትኩረት ያደረገ ዝግጅት ይዘናል።
የወሎ እናቶች ምርቃት በአረንጓዴ አሻራ ፕሮግራም
ላይ የሚገኙን ኢትዮጵያውያንና ኤርትራውያን ስደተኞችን የጎበኙ ጠበቃ የምሽቱ እንግዳችን ናቸው።
ምንም አይነት እርዳታ የሌለበት አይነት ሁኔታ እንደተቀመጡ ነው ያገኘኋቸው።
ዝግጅታችንን ለማድመጥ አብራችሁን እስከ ምሽቱ ከዘለቃችሁ የሙዚቃ ምርጫም አለን። ፕሮግራሙን በመምራት ኔጽዮን ግርማና
ኤደን ገረመው አብረናችሁን ቆያለን።
በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናሰማችሁ።
ከዜናዎቹ ጋር ኤደን ገረመው ተመልሻለሁ። አረንጓዴ አሻራ 200 ሚሊዮን ችግኝ በአንድ ቀን በሚል በጠቅላይ ሚኒስትር አብይ አህመድ ጥሪ መሰረት ዛሬ በተለያዩ የሀገሪቱ ክፍሎች ችግኝ መትከል መርሃ ግብር ሲካሄድ ውሏል። በዚህ መሰረትም ኢትዮጵያውያን የዓለም ሪከርድን ሰብረዋል። ጠቅላይ ሚኒስትር አብይ አህመድ በአርባ ምንጭና በወላይታ ሶዶ፣ ሌሎች ሀገሪቱ ባለስልጣናት ደግሞ በተለያዩ የሀገሪቱ ክልሎች ከህዝብ ጋር ሲተክሉ ውሏል። በአዲስ አበባ ችግኝ በመትከል የተሳተፉት ወይዘሮ ገነት አግዜ የችግኝ ተከላውን ትርጉም ከፍ ያለ ነው ብለዋል።
ችግኝ መትከል መልእክት አለው። ችግኝ መትከል ማለት ሰላም ማለት ነው፣ ፍቅር ማለት ነው፣ አንድነት ማለት ነው፣ አለመከፋፈል ማለት ነው፣ ብሔርተኝነት ይቅር ማለት ነው። ተከል ነው ማለት ለትውልድ አስተላለፍን ማለት ነው። ትውልድ ተላለፈልን ማለት በቃ እኔ ነገ አልፋለሁ፣ አሻራ አስቀመጥኩኝ ለትውልዴ። ቅርብ ነኝ ደግሞ መጥቼ ባየው ደግሞ ደስተኛ ነኝ። ለምን እዚህ ጋር ስተክል ለዘሬ፣ ለዘር ማንዘሬ፣ ለትውልዴ፣ ለሀገሬ፣ ለሰፈሬ ብዬ ነው። እውነቴ ነው የምልህ።
ዘገባው የእስክንድር ፍሬው ነው።
ዛሬ ሱዳን ውስጥ የጸጥታ ኃይሎች የተቃውሞ ሰልፎችን ለመበተን ጥይት ተኩሰው 5 ሰዎችን መግደላቸውን የተቃውሞ ሰልፍ አስተባባሪዎቹ ገለጹ። የሱዳን ዶክተሮች ማዕከላዊ ኮሚቴ እንዳለው አል ኦቤይድ ውስጥ አልሞ ተኳሾች ተማሪዎች ላይ አነጣጥረው በመተኮስ 5 ገድለው ብዙዎችን አቁስለዋል ብለዋል። ከሐኪሞቹ አንዱ የሆኑት ዶክተር ሙስጠፋ መሐመድ ለአሶሺየትድ ፕሬስ በሰጡት ቃል ከሞቱት መካከል 4 ተማሪዎች መሆናቸውን የገለጹት ሰልፉን ያደረጁት በክፍለ ሀገሩ ያለውን የህዝባዊ አገልግሎት እጥረትና አካባቢው በከባድ ወታደራዊ ኃይል መዳፍ መያዙን ለመቃወም ነው። ግድያው የተፈጸመው የተቃውሞ መሪዎቹና በአሁን ወቅት ስልጣን ላይ ያለው ወታደራዊ ሸንጎ ድርድራቸውን ሊቀጥሉ አንድ ቀን ሲቀራቸው መሆኑ ነው። ጄኔራሎቹና የተቃዋሚ መሪዎቹ ሱዳንን ሙሉ በሙሉ ወደ ሲቪላዊ አስተዳደር የሚያሸጋግር የስልጣን ክፍፍል ስምምነት ላይ መድረሳቸው ይታወሳል።
ሰሜናዊ ምስራቅ ናይጄሪያ ውስጥ በተካሄደው የቀብር ስነ ስርዓት ቦኮ ሐራም ነውጠኞች ቢያንስ 65 ሰዎች እንደገደሉ የአካባቢው ባለስልጣናት አስታወቁ። ይህም ቀደም ሲል በተካሄደው ግድያ የሞቱትን 23 ሰዎች ቁጥር ከፍ የሚያደርግ መሆኑ ነው። ከኢዛቤላ ኮኮሌ ደረሰን አጠር ያለ ዘገባ እንደዚህ አዲስ አበባ ያቀርባል።
ለዋና ከተማዋ ማይዱጉሪ ቅርብ በሆነች አንዲት መንደር በተካሄደ ግድያ በርካታ አስከሬን ነው የተገኘው። የአካባቢው መንግስታዊ ባለስልጣን ሙሐመድ ቡላማ
in the burial they attacked them at the graveyard immediately they killed 21
ባለስልጣኑ ቡላማ እንደገለጹት ጥቃቱ በ11 የቦኮ ሐራም አማጽያን ላይ ከሁለት ሳምንታት በፊት ለተወሰደው እርምጃ አጻፋ ሳይሆን አይቀርም። የቦኮ ሐራም አማጽያን ከ30,000 በላይ ህዝብ የገደሉበትን ከቤት ንብረታቸው ያፈናቀሉበትንና በዓለማችን ከፍተኛ ሰቆቃ የተፈጸመበትን 10ኛ ዓመት ናይጄሪያውያን ባለፈው ሳምንት ማክበራቸው ይታወሳል። በጅምላ ግድያ የታወቀው ቦኮ ሐራም ወጣት ወንዶችና ሴቶችንም ለአጥፍቶ ጠፊ ጥቃት እንዲሁም ለህገወጥ የሰዎች መናገድ እንደሚያዘጋጃቸው ይታወቃል። አክራሪ እስልምናን የሚሰብከውና ለዚያ ዓላማ የሚሰራው ይህ ነውጠኛ ቡድን ወጣቶችን ከምዕራቡ ዓለም የትምህርት ዘይቤ በማግለል በራሱ ርዕዮት እያዘጋጀ ወደ ሽብር ተግባር ይመራቸዋል። ይህ ነውጠኛ ቡድን መመታቱን ፕሬዝዳንቱ ሙሐመዱ ቡሃሪ ይፋ ያደርጉም በአገሪቱ የሚካሄደው አፈናና ግድያ ግን ጋብ እንዳላለ ነው የሚነገረው።
የሆንግ ኮንግ ህዝብ ሁከት እንዲቃወምና የቻይና መንግስት ባለስልጣን ዛሬ አሳሰቡ። አንዳንድ ምዕራባውያን ፖለቲከኞች ሁከት ይቀሰቅሳሉ ሲሉም ባለስልጣኑ ወንጅለዋል። አድማጮች ለዛሬ ያዝናቸው ዜናዎች እዚህ ላይ አጥፈጽመናል። ከቀሪ ጋቢና ቢቢ ፕሮግራሞች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ኤደን ገረመው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ቀደም ሲል በመግቢያችን ላይ ወደ አስተዋወቅናችሁ ዘገባ ነው የምናልፈው። ቁጥራቸው 700 የሚሆኑ ከሳሃራ በታች የሚገኙ የአፍሪካ ሀገራት የመጡ ወጣቶች በአሜሪካ ኮሌጆች እና ዩኒቨርሲቲዎች ላለፉት 6 ሳምንታት ታድመዋል። የወጣት አፍሪካውያን መሪዎች ተነሳሽነት መርሃ ግብር ያሊ ተሳታፊ የሆኑ እነኚህ ወጣቶች የሥራ አመራርን የመሰሉ ክህሎቶቻቸውን እንዲያዳብሩ የሚያደርጉ ድሎችም ተመቻችቶላቸዋል። ሀብታሙ ስዩም ለዚህ መርሃ ግብር ከኢትዮጵያ ተመርጠው ከመጡ ወጣቶች ጋር አጭር ቆይታ አድርጓል።
የማንዴላ ዋሽንግተን ጉድኝት መርሃ ግብር የዛሬ 5 አመት የተጀመረው በእንግሊዝኛው ምህጻር ያሊ እየተባለ የሚጠራው የወጣት አፍሪካውያን መሪዎች ተነሳሽነት መርሃ ግብር ዋነኛ ዘርፍ ነው። መርሃ ግብሩ ወጣቶች የቀለም ትምህርት፣ የአመራር ብቃት ስልጠናዎችና የእርስ በርስ ትስስር እድሎችን እንዲያገኙ በማገዝ ለቁም ነገር እንዲበቁ ለመርዳት የታሰበ ነው። በያዝነው አመት መርሃ ግብሩ ከሳሃራ በስተደቡብ ካሉ ሀገሮች የተጋበዙ 700 ወጣቶች በዩናይትድ ስቴትስ ከፍተኛ የትምህርትና የምርምር ተቋማት ውስጥ ተገኝተው ክህሎቶቻቸውን እንዲያዳብሩ ረድቷል። ኢትዮጵያ ውስጥ ያደረጉት ለህብረተሰብ የሚበጅ ስራ ታይቶ የማንዴላ ዋሽንግተን ጉድኝት መርሃ ግብርን እንዲካፈሉ የተመረጡ ወጣቶች ይገኙበታል። ከነዚህ መካከል ዶክተር ቃልኪዳን አሰበ አንዷ ናት።
በኢትዮጵያ ጠቅላላ ሐኪሞኝ ነው መሰራው። ከዛ በፊት በባለፈው አንድ አመት ውስጥ የፕሮግራም አዘጋጅና አቅራቢ ሆኜ በጤና ላይ አተኩሮ በሚሰራ አፍሪ ሄልዝ በሚባል ቴሌቪዥን ላይ ሰራለሁኝ። በሱም በቴሌቪዥን ጣቢያችን እንደዚህ አሁን በኢትዮጵያ ውስጥ ያደጉ የመጣሉ ተላላፊ ያልሆኑ ተላላፊ የሆኑ በሽታዎች እንደዚህ አይነት ወቀቶችን ለማህበረሰብ በማስተላለፍ ሰው ቅድመ ጥንቃቄን እንዴት ማድረግ ይችላል የሚለውን ነገር ያስተማረ ነው የምንገኘው ማለት ነው። የተለያዩ ፕሮግራሞች ውስጥ ያቀፈ ነው። አሁን እኔ የምሰራው እዛ ነው።
እንደዚህ ያለው መድረክ ምን አይነት እድሎችን ፈጠረልሽ? ምን አይነት ግንኙነት እንድትፈጥሪ ያገዘሽ ነው?
አሁን እዚህ በአጠቃላይ የቆየነው ለ6 ሳምንት ያህል ነው። እኛ የምንማርበት ትምህርት ላይ የህብረተሰብ አመራር ወይም ሊደርሺፕ ኢን ፓብሊክ ማኔጅመንት የሚባል ነው። ከመጣንበት ጊዜ ጀምሮ ከመጀመሪያው ሳምንት እስከ 6ኛው ሳምንት ድረስ እያንዳንዱ በየሳምንቱ የተለያየ ዕውቀት አስጨባጭ ነገር ይነግሩናልና ወጣቶች እንዴት ነው በአመራር ላይ ምን አይነት ለውጥ ማምጣት ይችላሉ? እየሰሩ ባሉት ስራ ውስጥ ማንኛውንም አይነት ስራ ሊሆን ይችላል። የህክምና ባለሙያ ልትሆን ትችላለህ፣ ነጋዴ ልትሆን ትችላለህ፣ ጋዜጠኛ፣ ብዙ አይነት ሰዎችም ይመጣሉ። እነዚህ ወጣቶች ባላቸው ሙያ የአመራር ስልታቸውን አሻሽለው እንዴት የተሻለ ሀገር ሊፈጥሩ ይችላሉ ነው የሚለው። እኛም ከኢትዮጵያ የመጣ ነው እንደዛው በሀገራችን ላይ አመራርና ህብረተሰብ ጋር እንዴት ነው ልትሰራ የምትችለው? አንተን ደግሞ እንደሰው ፕሮፌሽናሊ ፐርሰናሊ እንዴት የተሻለ ሰው ልትሆን ትችላለህ የሚለው እጅግ በጣም ብዙ አስተማሪ የሆነ ነገሮች አሳይተውናል።
በሞያሌ ከተማ በሐኪምነት የሚያገለግለው ዶክተር አየኖ ጋዬ የወጣት አፍሪካዊ መሪዎች የተነሳሽነት መርሃ ግብርን እንዲካፈሉ ከኢትዮጵያ ከተመረጡት መካከል ሌላኛው ነው።
በሚሰራባቸው ኤሪያዎች ላይ እዚህ የተሰሩ ያሉ ስራዎች በጣም አነሳስተውኛል። ኤችአይቪ ላይ እዚህ ሀገር ያለው ኬር፣ ሜዲኬሽኑ፣ ሲስተሙ እና ኤችአይቪን ጭራሽ ለመፈወስ የሚደረጉ ጥረቶች እነሱ ነገሮች በጣም ኢንስፓየር አድርገውኛል። ከዛ በተጨማሪ የትምህርቱ የሊደርሺፕ ኮርስ ነው እና ሲቪክ ኢንጌጅመንት ላይ ነው ትሬኒንጉን እየወሰድኩ ያለሁት እና እሱ ነገር ቀለል አድርገን ብዙ ጊዜ የምናያቸውን የሊደርሺፕ ኳሊቲዎች በደንብ አድርጌ እንድመለከታቸው ረድቶኛል።
የኪነ ህንጻ ባለሙያ ህዋን ጉይቶም የኢትዮጵያ ቅርሶች ተጠብቀው ለዘመናት እንዲሻገሩ ከሚተጋ ተቋም ጋር ስትሰራ ሰንብታለች።
ሄሪቴጅ ዋች አሶሲሽን የሚባል የእርዳታ ድርጅት ውስጥ ኤግዚኪቲቭ ኮሚቴ ነኝ እና የቅርስ እንክብካቤ ላይ የሚሰራ ድርጅት ነው እና ይሄ ድርጅት ምንድነው ያሉትን ኢንፎርሜሽንም ሆነ ቅርስ እንዲጠበቅ ፋሲሊቴት ማድረግ ነው ስራችንና የመጀመሪያ ፕሮጀክታችን። በኢትዮጵያ ውስጥ ያለ ቼክ ኤምባሲ ፈንድ ያደረገው የአዲስ አበባ ውስጥ ያሉ ቅርስ ቤቶችን GPS ኮርዲኔታቸውንና ሂስቶሪ የታሪካዊ ኢንፎርሜሽን መሰብሰብ ነው።
ለለፉት 6 ሳምንታት በዩናይትድ ስቴትስ በነበራት ቆይታ ካስቀረቻቸው ቁም ነገሮች የማዘነጋቸውንም አጋርተናለች።
እኛ ኢትዮጵያ ውስጥ አሁን ያለው ችግር ምንድነው? ቅርሳችን ምንድነው የሚለው ነገር ትልቅ የሆነ ክፍተት አለ። እና ከዚህ በኋላ የምሰራው ፕሮጀክት ቢኖር ቅርስ የኢትዮጵያ ቅርስ ምንድነው የሚለው ነገር ማጥናት ነው የመጀመሪያ ስራ የሚሆነውና ያንን ቅርስን ለመመዝገብ የሚሆን ወደ ሌላ ወደ ሶስተኛ አካል ማስተላለፍ የሚሆን ማደስም መጠገንም እንደገና አንድ አዲስ ማድኮ መጠቀም እንዴት ነው መሆን አለበት የሚለውን ነገር ማጥናት ነው።
ዶክተር ትግስት ተስፋይ የድንገተኛና ጽኑ ህሙማን ልዩ ሐኪም ናት።
ማለት ብዙ ጠቃሚ ነገሮች አሉት። ማለት አሁን ሜንሊ ፎከስ የሚያደርገው ይሄ ትሬኒንግ ምን ለመሰለ ጥንካሬ ላይ ነው። ላይክ አንተ እንደ ብዙ ጊዜ ሰው የሚያስበው ምን ጉለት አለኝ የሚለውን ነገር ነው። እዚህ ግን በትሬኒንግ ላይ ያገኘሁት ጥንካሬ ምንድነውና ጥንካሬን እስከ ምን ድረስ በሱ ላይ እንዴት ማደግ ትችላለህ የሚለውን ነገር ላይክ ቢልዲንግ አፖን ዩር ስትሬንግዝ የሚለውን ነገር ነው ሜንሊ ፎከስ አድርገው ትሬን ሲያደርጉን የነበረው። አት ዘ ሴም ታይም ደግሞ አንድ ሰው አመራር ቦታ ላይ ሲቀመጥ ምን ምን ኳሊቲዎችን መያዝ አለበት፣ እንዴት አድርጎ ከሰው ጋር ቲም ወርክ እንዴት ሊሰራ ይችላል የመሳሰሉትን ነገሮች ሊደርሺፕ እና የትሬኒንጉም ስም ሊደርሺፕ ኢን ፐብሊክ ማኔጅመንት ነው። ስለዚህ እነሱን ነው ኢን ጀነራል ለስድስት ሳምንት ሰለጠነ ማለት ነው።
እንግዲህ ከስድስት ሳምንታት በኋላ ወደ ሀገር ቤት ስትመለሱ ልትሰሩት የሚገባ ነገር ወይንም ደግሞ ሰርታችሁ የምታሳዩት ጉዳይ እንዳለም ሰምቻለሁ። አንቺ ምን አይነት ነገሮች ልታከናውኚ አቀድሽ?
በዚህ ስድስት ሳምንት ውስጥ ያገኙትን ነገር ባካብለክለ አገር ይሌላሉ ለያንክ ለወጣት ጀነሬሽኑ አንደኛ ማስተላለፍም ፈልጋለሁ።
ይህ መርሃግብር ከዛሬ ሐምሌ 22 እስከ ነገ በስቲያ ረቡዕ ሐምሌ 24 2011 ዓ.ም በሚካሄደው ጉባኤ ይደመደማል። ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
አድማጮች እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። ሀብታሙ ስዩምና እንግዳውን እናመሰግናለን። ቀጣዩ ፕሮግራማችን ደግሞ በብሔራዊ ደረጃ የታወጀው የአረንጓዴ አሻራ ቀን በደቡብ ወሎ ኦሮሞ ብሔረሰብ ዞኖችና በደሴ ከተማ አስተዳደር በእናቶች ምርቃት ተጀምሯል ይለናል የወሎ ዘጋቢያችን መስፍን አድራጌ።
መረባ አማኒሁን መረባ ለጋውም ለጋውም መረባ አማኒሁን መረባ።
ይህ በወሎዮች ቤት የተለመደ ባህላዊም መንፈሳዊም ወግ ነው። ክፉ እንዲርቅ በጎ እንዲመጣ፣ ልዩነት እንዲቀንስ አንድነት እንዲሰፋ፣ ተድላ እንዲሰፍን ሀዘን እንደ ጤዛ እንዲረግፍ መልካም ምኞት የሚገለጥበት።
ወሎዝ ማማኒሁን ቆንጆም ማማኒሁን ደስታችን መጀን ደንግተን ዘርግተን እንዲያውን ንጉረስ ላይ ለጋውን መረባ ከታልጋውን አማን አለ ያርገው።
እነሱ እርፎ መረባ ይባባላሉ። ታዳሚው አሜን በእናንተ መጀን ይላቸዋል። ዱበርቲዎቹን ወይም ሴት ጸሎት አድራሾችን እናም በህብር በታጀበ ዜማው ይቀበል። ስንኛው ተሰሰር የተተከለው ችግኝ ብቻ ሳይሆን ኢትዮጵያ አንድነት ጸድቆ እንዲያብብ መልእክታቸውን አስተላለፉ።
ድል ድል ጣ እንደው በነጣ ፈታይሻት ወይ ሆነልን ወይ ከመሽ
በደሴ ከተማ ከህፃን እስከ አዛውንት ከሃይማኖት አባት እስከ አለማዩ ለጋራ ጥሪው የጋራ ምላሻቸውን የሰጡት ችግኝ እንዲተከልባቸው በተመረጡ 5 ቦታዎች ላይ ከሌሊቱ 11 ሰዓት ጀምሮ በመገኘት ነበር። የከተማዋ መሬት አስተዳደርና መልሶ ማቋቋም መምሪያ ኃላፊ አቶ አብዱል ከሪም ሙስጣፋ
በከተማችን እንግዲህ በ22ቱ አገር አቀፍ ናሽናል እንቅስቃሴ ላይ በ5 ሳይቶች የተከላ ፕሮግራም እየካሄድ ነው። በዚህ የተከላ ፕሮግራም ላይ 145124 ችግኝ በአንድ ቀን እንተክላለን ብለን ፕሮግራም ይዘን እየተንቀሳቀስ ነው። የሰው ቅዳችን ላይ ይወጣል ብለን ያሰብነው በቅድ ደረጃ 12000 ነበር። አሁን ኤክሰስ ሆነ በ100 ሺዎች የሚቆጠር ህዝብ ይወጣ ከፍተኛ እንቅስቃሴ እያደረገ የአረንጓዴ አሻራውን እያሳረፈ የሚገኝ ቦታ ነው ያለው። ያው አቅርቦት ላይ ተያይዞ ያሉን በጥቂት ታባዎች ላይ የነበሩና የወጣው የሰው ኃይል ባላንስ አላደረገም። ከዚህ ጋር ያለውን ቀጣይ የተከላ ጉድጓዶችን ብሎች ችግኞች በግዥም በምንም ያደረግን የምንተክልበት ሁኔታ ይሄ ናሽናል እንቅስቃሴን እናካሄደበት እንጂ ቀጣይ ኮንቲኒዩስሊ የምንቀጥልበት የተከላ ፕሮግራማችን።
የከተማ አስተዳደሩ ከንቲባ ዶክተር መለስ መኮንን ደሴ ከተፈጠረ ያቀማመጧና በተፈጠረ ሀብት መመንጠር ምክንያት ለከፍተኛ መሬት መንሸራተት ስትዳረግ የቆየች ከተማ ነች ሲሉ ያስታውሳሉ። ያረንጓዴ አሻራነት በብሔራዊ ደረጃ መታወጁ በመሬት መንሸራተት የሚደርሰውን ሰብአዊና ቁሳዊ ጉዳት ማስቀረት ብቻ ሳይሆን የተፈጠረ ሚዛኑን ጠብቆ ለማስቀጠል ያስችላል እንደ ከንቲባው። ቤተክርስቲያን ለዘመናት በዘለቀ የተፈጠረ ሀብት ለማስራዎቿ ትታወቃለች የሚሉት ደግሞ የደሴ ከተማ አስተዳደር ቤተክህነት ዋና ስራ አስኪያጅ ሊቀ ሕሩያን ገብረ ኢየሱስ ተሰማ ናቸው።
ክቡር ዶክተር አብይ አህመድ በሀገር አቀፍ ደረጃ ይህን አላማ አንግበው ሲነሱ ለኛ ለኦርቶዶክስ ተዋህዶ ቤተክርስቲያን እጅግ ታላቅ ድል ነው የምንለው። ምክንያቱም ካሁን ቀደም እንደሚታወቀው ለበርካታ ጊዜያት በተለይ በሀገር በቀል እጽዋት ላይ ትታወቃለች ቤተክርስቲያኗ እና በሰፊው ስንሰራበት የቆየ ነው ስለሆነ ይህንንም ሌላው ህብረተሰብ መንግስትም ተቀብሎ ስላራመደው በጣም ደስታችን ሰፊ ነው። የኢትዮጵያ የሚያሰኝ ነዝግባ ነወይራ እኒህ ሀገር በቀል የሆኑትና ተፈጥሮ ሀብትን የወድሮ አባቶቻችን ለመመለስ ሰፊ ስራ እየሰራና ያለ ነው። አሁን ይህንን ለአራምደን ስራ ለመስራት ዝግጅት አድርገናል።
የወሎ ዩኒቨርሲቲ በደሴ ከተማና በደቡብ ወሎ አካባቢ ለሚገኙ ወረዳዎችና የህብረተሰብ ክፍሎች 200,000 የሚደርሱ የተለያዩ ችግኞችን በማከፋፈል ጉልህ ሚና ተጫውተዋል። ችግኞቹን በዘላቂነት ለመንከባከብ ትኩረት ሰጥቶ እንደሚሰራም የዩኒቨርሲቲው ፕሬዚዳንት ዶክተር አባተ ጌታሁን ይናገራሉ።
አሁን ለምሳሌ ዛሬ ፎረስትሪ ዲፓርትመንቶች የሄዱት መቅደላ ላይ ተረክበው መጥተው ቀጣይ ምን ያክሉ ጸደቀ ምን ያክሉ እንትን አለ ተማሪዎቻቸውን ይዘው እንዲንከባከቡ ለማድረግ ነው እዛ ሄደው። ይህንን ደግሞ የሚንከባከብ እና የሚከታተል ትምህርት ክፍል ስላለ ላይ እየሰሩ ነው ያሉት።
ችግኝ ተከላው ብዙሃኑን በአንድ ጥላ አሰባስቦ በአንድ መንፈስ አስተሳስሮ አብሮነት የተቀነቀነበት እንደነበር የኦሮሞ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አቶ አህመድ ሐሰን በስልክ መስመር የተገኝተው በሰጡኝ አስተያየት አረጋግጠውልኛል። በ61 ቀበሌዎች ላይ በሚገኙ 60 ተፋሰሶችና 84 ተቋማት ላይ ነው ከ700 ሚሊዮን የሚልቁ ችግኞች የተተከሉት። ከደቡብ ወሎ ዞን አስተዳደር መንግስት ኮሚኒኬሽን ጉዳዮች መምሪያ የደረሰን መረጃ እንደሚያስረዳው ደግሞ በ21 ወረዳዎች የሚገኙ 298,000 ሰዎች ተሳትፎ ያደረጉበት የችግኝ ተከላ ስነ ስርዓት ተካሂዷል። እንደ መምሪያው በዛሬው ዕለት 3705 ሄክታር በሸፈነው ተከላ 14.8 ሚሊዮን ችግኝ አገልግሎት ላይ ውሏል። ለሰው ያላቸው ተወዳጅነት፣ ለስራ የሚሰጡት ልዩ ክብር፣ ወላጆቻቸው ያወጡላቸውን ስም አስረስተዋል። የወሎና አካባቢው መገለጫ እስከመሆን ደርሰዋል። ሊቀት ግሁዋን ባህታዊ መፍቀሬ ሰብ ላለፉት 67 ዓመታት ችግኝ የመትከል ድንቅ ታሪክ አላቸው። የእሳቸው አሻራ ያላረፈበት ገዳምና አካባቢ የለም። ከደቡብ ጎንደር እስከ ሰሜን ወሎ፣ ከሰሜን ወሎ እስከ ደቡብ ወሎ የተሻገረ ድንቅ ማህተም።
ደኑ አንደኛ የቅዱሳን ልብስ ነው፣ ሁለተኛ ደግሞ አራዊቶቹ የሚኖሩት በዚያ ነው። እኔ ደን የሚቆርጠው ሁሉ የሚያቀጠሙ እየተራገምኩ ያለሁት
እንኳን ከረሃብና ቸነፈር ከጣሊያን የቦምብ ድብደባ ይታደገን ደን ነው የሚሉት አባ መፍቀሬ መንግስት የወሰደውን ተነሳሽነት አድንቀዋል። ግን ይላሉ ባህታዊው፣ መትከል መነሻ እንጂ መድረሻ አይሆንም።
መንግስት ጥሩ አዋጅን ያወጀው ህዝቡ መንግስቱ ያዘውን ትእዛዝ ማክበር አለበት። ተራራው በተፈጥሮ ድንጋይ የሆነውን ሁሉ ነው የሚበቅለው፣ በተፈጥሮ የሚያበቅላቸው እነሱ መቃጠል የለባቸውም መቆረጥም የለባቸውም። ስራቸውም አይነቀልም።
አላልልኝ ከመሸ አሁን
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ላደረሰን ዘገባ እናመሰግናለን። አድማጮች፣ በተከታዩ የዘጋቢዎቻችን መስኮት ዘገባ ወደ ሎስ አንጀለስ እናመራና ዳንኤል አርጋው ከሎስ አንጀለስ የሚገኘው ዘጋቢያችን ኢትዮጵያውያንና ኤርትራውያን ፍልሰተኞችን ለመቃኘትና ህጋዊ ድጋፍ ለማድረግ ወደ ሜክሲኮ በቅርቡ ተጉዘው የተመለሱትን ጠበቃ ሙሉመቤት አለማየሁን ስደተኞች አሁን ያሉበትን ወቅታዊ ጉዳዮች ዙሪያ አነጋግሮ ተከታዩን ዘገባ ልኮልናል።
ወይዘሮ ሙሉመቤት አለማየሁ ይባላሉ። ነዋሪነታቸው በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት አርባይን ከተማ ሲሆን ለ26 ዓመታት ያህል በኢሚግሬሽን የጥብቅና ሙያ አገልግሎት በመስጠት ላይ ይገኛሉ። በቅርቡ በራሳቸው ተነሳሽነት በሜክሲኮ ድንበር ላይ ወደ አሜሪካ ለመግባት ሰፍረው ያሉ በርካታ ኢትዮጵያውያንና ኤርትራውያን ወጣት ስደተኞችን ባላቸው ሙያ አገልግሎት ለመስጠትና ያሉበትን ሁኔታ ለመቃኘት ወደ ሜክሲኮ ቲዋና አመርተው ነበር። ወጣት ስደተኞቹ አሁን ያሉበት ተጨባጭ ሁኔታ ህጋዊ የጥገኝነት መረጃ ከማግኘት አንስቶ ከ10 በላይ ሀገራትን አቋርጠው ወደ ሜክሲኮ የደረሱ በመሆናቸው በታላቅ ጭንቀት ላይ መሆናቸው ይናገራሉ።
በሄድኩበት ጊዜ እንግዲህ አገኘሁኝ ወጣት ልጆች በብዛት ኤርትራኖች ናቸው ያገኘኋቸው። ወንዶችም አሉ ሴቶችም አሉ። እና ያሉበት ሁኔታ ምንም ወደፊት እንዴት እንደሆነ መምጣት የሚችሉት ወደ አሜሪካን ሀገር ጥገኝነት እንዴት እንደሆነ ለመጠየቅ የሚችሉት ወይም የአሜሪካን መንግስት ኦፊሰሮችን ማለት የኢሚግሬሽን ኦፊሰሮችን እንዴት አድርገን ነው ልናገኝና የጥገኝነት ጥያቄያችንን ወይም ማመልከቻችንን ማቅረብ የምንችለው የሚለውን አይነት ሁኔታ ማንም ሰው በትክክል ሊሰጣቸው ስላልቻለ ኢንፎርሜሽኑንም ሆነ እንዴት አድርገው ሊደርሱባቸው እንደሚችሉ ስላልቻሉ በቃ ምንም አይነት እርዳታ የሌለበትን አይነት ሁኔታ እንደተቀመጡ ነው ያገኘኋቸው። እና በራሳቸው ወጪ በራሳቸው በቤተሰብ ወይም በአንዳንድ ማህበረሰብ ሰዎች በሚሰጣቸው አገልግሎት እንትን እርዳታ እየተቀመጡ እንደነበረ እና በጣም በቃ በጭንቀት ላይ ያሉ ልጆች ነው ያጋጠሙ። ከ30 አመት በታች ያሉ ልጆች ናቸው። በሀያቸው ውስጥ ያሉ ልጆች ናቸው። ብዙ አይነት ነገር አሳልፈው የመጡ ናቸው። ማለትም ራሱ ሜክሲኮ ለመድረስ እና የአሜሪካን ቦርደር ወይም ጠረፍ ለመድረስ ቢያንስ ወደ 10 አገሮች ተሻግረው የመጡ ልጆች ናቸው። አንዳንዶቹን ለመጥቀስ በብራዚል፣ በፔሩ፣ ኤኳዶር፣ ኮሎምቢያ፣ ፓናማ እንደዚህ እያሉ ፋይናሊ በጓቴማላ አድርገው ወደ ሜክሲኮ የደረሱ እና እዛ ሲደርሱ እፍሬ ተመስገን አሁን እንግዲህ የአሜሪካንን ኢሚግሬሽን ኦፊሰሮች አግኝተን የጥገኝነት ማመልከቻችንን ወይም ጥያቄያችንን ማቅረብ እንችላለን ብለው በሚገምቱበት ሰዓት ያንን ሁሉ ጊዜ ካሳለፉ በኋላ አሁን ግን ባለው የአድሚኒስትሬሽን ህግ ሁኔታ ሊደርሱ በፍጹም እንዳልቻሉ አሜሪካን ኢሚግሬሽን ኦፊሰሮች ጋር እና እዛ ጋር በቃ እንደቆሙ እንደታገዱ አይነት ሁኔታ ላይ ነው ያሉት።
እርስዎም ከመሰሉ በጥብቅና የሙያ ዘርፍ ከተሰማሩ ግለሰቦች ጋር ለወደፊቱ ምን መደረግ አለበት? ምን አስበዋል? እስኪ
በእኔ ሙያም ባሉ ጓደኞቼም ጋር ሆነ ወይም ደግሞ ትልልቅም ደረጃ ላይ የጋቨርንመንት ደረጃ ላይ ያሉ ሰዎች ጋር ለመነጋገር እና በተቻለ መጠን መፍትሄና እንዴት ነው ፌር የሆነ ፕሮሰስ እንዲኖራቸው ለእነዚህ ልጆች ለማምጣት ነው እኔ አሁን ዋናው አላማዬ። እነዚህ ልጆች ኦፍኮርስ በአሁኑ ሰዓት እዛም ሆነው ብዙ አይነት እርዳታዎች ማግኘታቸው ቢረዳቸውም ዋናው አላማቸው እዚህ አሜሪካን ሀገር ገብተው አሜሪካን ሀገር እንግዲህ የመብት የሚጠበቅበት ሀገር ነው፣ ሰብአዊ መብት የሚከበርበት ሀገር ነው ስለሚባልና ስለሆነም ያንን አቅርበው ነፃ የሆነ ስንት አይነት ስቃይ ያሳልፉ ልጆች ስለሆኑ ነፃ የሆነ አይነት ኑሮ ለመኖር እና እዚህ ለመድረስ ስለሆነ ፍላጎታቸው ከዛ እዚህ የሚደርሱበትን ፌር የሆነ መንገድ እንግዲህ ለማስተካከል እንዴት ነው የምንችለው የሚለውን ነው ማየት የምንፈልገው። ምክንያቱም አሁን በጣም ብዙ አይነት የሙስና ችግር እንዳለ ነው የሚነግሩኝ እና ቁጥርም ይዘው ኢሚግሬሽን ኦፊሰሮች ጋር መግባት አለባቸው ተብለው በስነ ስርዓት በተባሉት መሰረት ቁጥራቸውን ይዘው በሚጠብቁበት ጊዜ በሙስና ምክንያት ቁጥራቸው እያለፋቸው ወንደ ሌላ ሰው እየተሰጠ እነሱ ግን ለአራት ወርም ሆነ ለስድስት ወርም ሆነ ወይም ለመገመት ለማይችሉት ኢንደፊኒት ለሆነ ጊዜ ቦርደሩ ላይ ታግደው እንደተቀመጡ አይነት ስሜት ስለተሰማቸው እና በጣም ትልቅ ተስፋ የመቁረጥ አይነት ስሜት ስላላቸው ያንን እንዴት ነው መፍትሄ የምንሰጠው የሚለውን ነው። በህብረተሰባችንም በኮሚኒቲያችንም ሆነ በትልልቅ ፖዚሽን ላይ ባሉ ካሉ ሰዎችን ጋር በመመካከል ለእነዚህ ልጆች ፍትህ ለማምጣት ስለምፈልግ እሱ ነው እንግዲህ የወደፊት እቅዴ። እኔ ማለት የምፈልገው ኢትዮጵያውያኖችን ለስራውያኖችን በኮሚኒቲያችን በተለይ የአሜሪካን ዜግነት ያለንና ስሜታችንንና ድምጻችንን ለእነሱ ለማቅረብ ብንችል ልጆች ምን አይነት ችግር ላይ እንዳሉ ብናስረዳ ሙስናው ስዛ ያለው ሙስና እንዴት ነው ኮንትሮል ሊደረግ የሚችለው እንዴት ነው እነዚህ ልጆች ፌር የሆነ ፕሮሰስ ሊያደርገኝ የሚችሉት የሚለውን በጣም በህብረተሰባችን ውስጥ አንድ ድምጻችንን አጠንክረን እንድናቀርብ እንድንችል ጥሪ ነው የማቀርበው።
ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
ዳንኤል ዳንኤል አርጋውንና እንግዳውን መሰግናለን። አድማጮች ያዳመጣችሁ ያላችሁት ካፒና ቪኦኤ ነው። ቀጣዩ ደግሞ ወደ ቴክኖሎጂ ነው የሚወስደን። ደለቨር አዲስ ደንበኞችን ከማናቸውም የምግብ ቤቶች ስልካቸውን በመጠቀም እንዲያዙ ያዘዙትን ምግቡም ያሉበት ስፍራ ድረስ እንዲመጣ የሚያደርጉበት የስልክ መተግበሪያ ነው። ከዚህ መተግበሪያ ጀርባ ያለው ድርጅት መስራችና ስራ አስኪያጅ ፈለክ ተስፋዬ ከፈለክ ተስፋዬ ጋር አጭር ቆይታ አድርጓል።
አሜሪካን ሀገር ተወልዶ ላደገው ፈለክ ተስፋዬ ወደ ኢትዮጵያ መጥቶ ለመኖር በሚሞክርበት ሂደት የገጠመው ችግር የኋላ ኋላ ለፈጠራ መነሾ እንደሆነ ይናገራል። The primary initiative in beginning it was the fact that አገልግሎቱን እንድጀምር መነሻ የሆነኝ ምግብ ማብሰል አለመቻሌ ነው። በወቅቱ በቤት ያጠገብ የሚገኘው አንድ የምግብ ቤት ብቻ ነበር። ብዙ ጊዜ እዚያ ተመግቤያለሁ። የሆነ ጊዜ ተሰላቸው በሌሎች ሀገሮች መሰል አገልግሎቶችን ስጠቀም ነበር። እዚህ ኢትዮጵያ ተመሳሳይ ነገር ብጀምር ድንቅ ነገር አይሆንም ወይ ስላሰብኩ ነው ያለው። ይህ ሐሳብ በኢትዮጵያ የመጀመሪያውን የምግብ ማዘዣ የስልክ መተግበሪያ ወይንም አፕሊኬሽን እንዲወለድ ምክንያት ሆኗል። ዲሊቨሪ አዲስ አሁን የአራት አመት ታዳጊ የንግድ ተቋም ነው። ምግብ ባስቸኳይ ያለሁበት ቦታ ድረስ እንዲመጣልኝ የምሻ ሰው ነኝ ልበል። ይህ መተግበሪያ እንዴት ልጠቀም እችላለሁ?
So the number one is creating the account.
በመጀመሪያ አገልግሎት መዝገብ መክፈት ያስፈልጋል። ሁለተኛው ምግቡ ከየትኛው የምግብ ቤት እንዲመጣልህ እንደምትፈልግ መምረጥ ነው። የምናስከፍለው ምግብ ቤቱ እንዳለው ርቀት ይወሰናል። እስከ 3 ኪሎ ሜትር ርቀት ውስጥ ከሆነ 70 ብር እናስከፍላለን። ከ3 እስከ 6 ኪሎ ሜትር ከሆነ 85 ብር እናስከፍላለን። ከ6 እስከ 9 ኪሎ ሜትር 100 ብር ነው። በግለሰብ ደረጃ ዋጋው ውድ ነው። ሆኖም ከሰዎች ጋር ከጓደኞች ጋር ከቤተሰብ ጋር ከሆነ ግን የምታዘው እስከ 8 ምግብ ባንዴ በማዘዝ የሚደርስብህን ዋጋ ዝቅ ማድረግ ትችላለህ ነው ያለው። ዲሊቨሪ አዲስ በስራ ላይ በቆየበት ጊዜ የኢንተርኔት መቆራረጥና ቢሮክራሲ ወለድ መጉላላቶች መሰናክል ሆነው እንደቆዩበት ዋና ስራ አስኪያጁ ነግሮኛል። በተለይ ያስቸኳይ ጊዜ አዋጅ በታወጀባቸው ወራት ውስጥ ድርጅቱን ለማንቀሳቀስ ፈታኝ ሆኖበት እንደነበረም አይዘነጋም። የድርጅቱ የቅርብ ጊዜ እንቅፋት የሞተር ሳይክሎች ከመከልከላቸው ጋር ይያያዛል። ዲሊቨሪ አዲስን መተግበሪያ ተጠቅመው ምግብ የሚያዙ ወገኖች ምግቡ ያሉበት ድረስ የሚላከው በሞተር ብስክሌቶች ነው። ሆኖም ከቅርብ ጊዜ ወዲህ በአዲስ አበባ ከተማ ክልል የሞተር ብስክሌቶች እንዳይንቀሳቀሱ እግድ ስለተጣለ ከአንድ ወር በላይ ስራ ማቆሙን የድርጅቱ መስራችና ኃላፊ ፈለግ ተስፋዬ ይናገራል። እንዲያም ሆኖ ስለመጪው ዘመን መልካሙን ማለምና መልካሙን ማቀድ አላቆመም። ኢትዮጵያ ለረጅም ጊዜ ንግድ የምትመች ሀገር አይደለችም። ምክንያቱ ደግሞ ነገሮች ቶሎ ቶሎ መቀየራቸው ነው። የኛ ትኩረት ጠንካራና የተረጋጋ የደጀን ወይንም ሎጂስቲክ ትስስር እየገነባን ስለመሆናችን ማረጋገጥ ነው። የኛ ትኩረት የሎጂስቲክ አገልግሎት በመላ ኢትዮጵያ እንዲሻሻል ማድረግ ነው።
How do we improve logistics in Ethiopia?
ተከታዩ ዝግጅታችን ደግሞ የጋቢና ሙዚቃ ምርጫ ነው። ዘሩባቤል ኤደን አንቺ ነሽ ያነጋገርሽው። ምን የሚለውን ዜማን ይመረጣል?
እስከ መቼ የሚለውን ሙዚቃ ለአድማጮች ጋብዟል። በቅርቡ ደግሞ አልበም ይለቀቃል። እስቲ ለዛሬ ደግሞ ይሄን ስንስማ
መልሰን እናመጣዋለን።
እንደምን አመሻችሁ የጋቢና ቪኦኤ አድማጮች። እኔ ዘሩባቤል ሞላ እባላለሁ። እንፋሎት ከሚባለው አልበሜ እስከ መቼ የሚለውን ዘፈኔን እንድታደምጡልኝ ጋብዣችኋል።
ዘሩባቤል እና መሰግናለን ለምርጫው። አድማጮች እንግዲህ ዛሬው ጋቢና ቪዲዮ ጉዟችን በዚህ ተጠናቋል። በፌስቡክ @vioamharic በትዊተርም እንዲሁ #gabinavioin በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ አመሸነው ጽዮን ግርማና ኤደን ገረመው። ዝግጅታችንን ሲያቀናብር የነበረው ደግሞ ፋሲል ገበያው ነበረ። በስርጭት ምህንድስናውም ያገዘን እናመሰግናለን። ሁላችሁም ደህና ደሩ።
Radio Segala Amerikati.